Bambina BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኝ ትገኛለች።
ሰላም እንደምናመሻችሁ። በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ቀበሌ 12 የገበሬ ማህበር ውስጥ ልዩ ስሙ ወረገኑ በሚባል ስፍራ ሰሞኑን እንዲፈርሱ የተደረጉ ቤቶች በአቋራጭ ለመክበር በሚፈልጉ ጥቂት ግለሰቦች የተሰሩ መሆናቸውን አረጋግጫለሁ ሲል የአዲስ አበባ ክልላዊ መስተዳድር አስታውቋል።
በህገ ወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው 3-4-5 ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ድሃዎችን እዛ ውስጥ የሚያስቀምጡበት እና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል።
ትንሽ ዜማ ያስፈልጋል መሰለኝ።
በምሽቱ ዝግጅት ፕሬዚዳንት ባራክ ኦባማ ከቪየትናም ወጣቶች ጋር ያደረጉትን ውይይትም ይዘናል።
All the ways that we know how to measure empathy among college students.
ባለፉት 30 አመታት ውስጥ በኮሌጅ ውስጥ የነበረው የሰዎች አካል ግንኙነት 40% ቀንሷል።
ቴክኖሎጂ ጥቅሙ ወይስ ጉዳቱ ያመዝናል? በዚህም ላይ አጠር ያለ ዘገባ ይኖረናል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የአፍጋኒስታኑ ታሊባን መሪ ሙላ ሞክታር መንሱር ከተገደለ በኋላ ሙዓላዊ አብዱልካን አብደልዛዚ የተባለው መሪ እንደ ተሰየመ ታውቋል። ታሊባን ዛሬ በፓሽቶ ቋንቋ ባወጣው መግለጫ የቀድሞ መሪ ዩናይትድ ስቴትስ ባለፈው ሳምንት በድሮን ማለት በሰው አልባ ተዋጊ አውሮፕላን ባካሄደችው ጥቃት እንደ ተገደለ አረጋግጧል። የታሊባኑ መግለጫ በገለጸው መሰረት ሙዓላዊ ሀቢቱላህ አኪዘንዳዛ የእስላማዊው ኢምሬት ወይም የታሊባን መሪ ሆኖ በከፍተኛው መማክርት የተመረጠው በሙሉ ድምፅ ነው። ሁሉም የሹራው ወይም የከፍተኛው መማክርት አባላት ለአዲሱ መሪ ታማኝነታቸውን ገልጸዋል ሲልም መግለጫው አክሎበታል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ማንሱር እንደተገደለ ባለፈው ሰኞ አረጋግጠዋል። የተገደለው በአፍጋኒስታን የሚደረገውን ሰላምና እርቅ ጥረት በማንኳሰሱ ነው ብለዋል።
በመቀጠልም የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ቪየትናምን ለ3 ቀናት በጎበኙበት ወቅት ከወጣቶች ጋር ከተነጋገሩ በኋላ ስለ ሀገሪቱ መጻኢ ዕድል ብሩህ ተስፋ እንደሚታያቸው ገልጸዋል። ዛሬ ሆቺማን ከተማ ላይ ከወጣቶች ጋር ልብ ለልብ በተነጋገሩበት ወቅት በወጣትነታቸው ጭምጥ የማይሆኑበት ጊዜ እንደነበር አስተውለዋል። ፕሬዚዳንት ኦባማ 800 ለሚሆኑ የደቡብ ምስራቅ እስያ ወጣት መሪዎች ፕሮግራም አባላት ንግግር አድርገዋል። ወጣቶቹም የአሜሪካን ባንዲራ ይዘው በከፍተኛ ድምቀት ቆመው ፕሬዚዳንቱን ተቀብለዋቸዋል። የወጣት መሪዎች ፕሮግራም ፕሬዝዳንት ኦባማ በደቡብ ምስራቅ እስያ የአመራር ብቃትን ለማዳበር እና ግንኙነትን ለማስፋት እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት ያለው መርሃ ግብር መሆኑን ይታወቃል።
የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማምሻውን ከዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ጋር ተገናኝተው በሚነጋገሩበት ወቅት ጃፓን በሚገኙት የዩናይትድ ስቴትስ ወታደራዊ ሰፈሮች ሰራተኞች ስለተፈጸሙት ወንጀሎች እንደሚያነሱ የሁለቱም ሀገሮች መንግስታት ጠቁመዋል። ቡድን 7 ተብለው የሚጠሩት የበለጸጉ ሀገሮች ጉባኤ ከመጀመሩ በፊት ነው ሁለቱ መሪዎች የሚነጋገሩት።
የጃፓን ጠቅላይ ሚኒስትር ሺንዞ አቤ አንድ የቀድሞ አሜሪካዊ ማሪን አንዲት ወጣት ጃፓናዊትን በመግደል ተግባር ውስጥ መሳተፋቸው ሀገራቸውን እጅግ እንዳሳዘነ ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እንዲሁ ገልጸዋል። አንድ የቀድሞ የአሜሪካ ማሪን እንደ አውሮፓውያን አቆጣጠር ሚያዝያ 28 ቀን ጠፍታ ባለፈው ሳምንት አስክሬኗ የተገኘው የ20 ዓመት ዕድሜ ወጣት ግድያ ውስጥ መሳተፉንም አምኗል። ወንጀሉ የተፈጸመው ኦኪናዋ ላይ ነው።
ጋምቢና ቢኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ቀበሌ 12 የገበሬ ማህበር ውስጥ ልዩ ስሙ ወረገኑ በሚባል ስፍራ ሰሞኑን እንዲፈርሱ የተደረጉ ቤቶች በአቋራጭ ለመክበር በሚፈልጉ ጥቂት ግለሰቦች የተሰሩ መሆናቸውን አረጋግጫለሁ ሲል የአዲስ አበባ ክልላዊ መስተዳድር አስታወቀ። በተወሰደባቸው እርምጃ ችግር ላይ የወደቁትን ነዋሪዎች የሚረዳበት መንገድ መንግስት ማመቻቸቱን ገልጿል። ዝርዝሩን መለስካቸው አማሃ አድርሶናል።
በአዲስ አበባ ከተማ ቦሌ ቡልቡላ ልዩ መጠሪያው ወረገኑ በተሰኘው መንደር ውስጥ ከግንቦት 10 ቀን 2008 ዓ.ም ጀምሮ የፈረሱት ቤቶች ከመጀመሪያው ስራው ህገ ወጥ በመሆኑ እንዳይገፋበት መንግስት በየጊዜው ማሳሰቢያ ቢሰጥ እንደነበረ የአዲስ አበባ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ዛሬ ለቪኦኤ ተናግረዋል። አቶ አሰግድ እንደሚሉት የቤት ባለቤት ለመሆን ህጋዊ አማራጮች ይያሉ እነዚህ ቆርቆሮ በቆርቆሮ አልፎ አልፎም በላስቲክ የሚሰሩ ቤቶች መሬት በህገወጥ መንገድ ለመያዝ የሚደረግ ወረራ ነው። እነዚህን ቤቶች የሰሩት ደግሞ በአብዛኛው የገንዘብ አቅም አጥተው በተሸገሩ ሰዎች አይደለም ይላሉ።
አብዛኛው ቦታ ላይ ገንብቶ በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው 3 4 5 ቦታ ካርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛው ሲያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። ይሄ ህገወጥነት ያው በአቋራጭ ለመክበር ጥቂት ነጋዴዎች ባለሀብቶች የሚንቀሳቀሱበት ሁኔታ እንዳለ ነው።
ይሄን ለክላራንታችኋል?
አዎ አረጋግጠናል። በትክክል የከፋ ችግር ውስጥ የሚወድቅ ሰው በጣም ጥቂት ሊሆን ይችላል።
ቪኦኤ ቀደም ሲል ያናገራቸውና ቤታቸው በአፍራሽ ግብረ ኃይል እንደፈረሰባቸው የሚያስረዱ ሰዎች እንደሚሉት ከሆነ ግን የቤት ክራይ ያማረራቸውና ከእለት ጉርሳቸው እየቆጠቡ የሰሯቸው መጠለያዎቻቸው ያለ ርኅራኄ በግሬደር የታረሱባቸው እንደነበረ ነው። አቶ አሰግድ እንዲህ ያሉ ሰዎች በዚህ አጠቃላይ ሁኔታ ውስጥ ሊኖሩ እንደሚችሉ አያስተባብሉም። ለእነዚህ ግን መንግስት መፍትሄ አመቻችቷል ይላሉ።
የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስቀምጧቸዋል። ከዛ በዘለለ በህገ ወጥ መንገድ የተያዘን ስርዓት አልበኝነትን ይዞ የሚንቀሳቀስ ዜጋ ማስተናገድ አስቸጋሪ ስለሚሆን ለወደፊቱም ይህን አቅጣጫ አጠናክረን እንደምንቀጥልበት ነው።
በአዲስ አበባ ከተማ ውስጥ በተለይም በከተማዋ ዳርቻ በሚገኙ የተለያዩ ቦታዎች ህገ ወጥ ግንባታ ተከናውሯል እየተባለ ማፍረስ ከተጀመረ ዓመታት ተቆጥረዋል። በሚወሰደው እርምጃም የተለያዩ ጉዳቶች መድረሳቸው አይዘነጋም። እነዚህ ድርጊቶች ሲደጋገሙ የከተማው አስተዳደር በጥናት ላይ ተመስርቶ ለምን ዘላቂ መፍትሄ መስጠት አቃተው የሚል ጥያቄም ለአቶ አሰግድ ጌታቸው አቅርቤ ነበር።
ምንድን ነው እንግዲህ ይሄን በዘላቂነት ለመፍታት በርካታ ስራዎች እየሰራን ነው። ቅድም እንዳልኩኝ ከተማዋን የተቀናጀ የመሬት መረጃ ስርዓት እየዘረጋን ያለ ነው። በከተማ ውስጥ ያሉ ቤቶች፣ በከተማ ውስጥ ያሉ ፓርስሎች ተለይቶ እንድታወቁ የሚያስችል ነው ያ መረጃ ስጠናቀቅ። እስከዚያው ግን ማድረግ የሚቻለው በሰው ነው የምታስጠብቀው መሬቱን በደንብ ማስከበር ነው። ደንብ ማስከበር ደግሞ እያንዳንዷን ቦታ መቆጣጠር አይችልም። አሁን እነዚህ ቦታዎች ከከተማ ወጣ ያሉ የአዲስ አበባ ክልል ውስጥ የሆነ ግን አርሶ አደሩ የሚኖርበት አካባቢ ነው ሄደው ስኳድ ያደረጉትና ይሄን በየቀኑ መከታተል አይቻልም። ሌሊት ሌሊት የተሰራ ቆርቆሮ ተዘጋጅቶ እንጨት ተዘጋጅቶ ሌሊት ነው ገጣጥሞ የሚያድረው ሰው።
በቦሌ ቡልቡላ ወረገኑ ውስጥ ህገ ወጥ ግንባታ ተፈጽመዋል በሚል ከግንቦት 10 ቀን 2008 ዓ.ም ጀምሮ በተካሄደው የማፍረስ ዘመቻ ላይ ከባድ ችግር እንደነበረ ቤታችን ፈረሰ ያሉ ሰዎች ለቪኦኤ መናገራቸው አይዘነጋም። በዕለቱ እንዳሉት ከሆነ ብዙ የተኩስ ድምፅ እንደነበረ፣ አያሌ የአምቡላንስ መኪኖች የቆሰሉ ሰዎችን ያመላለሱ እንደነበረ ዘርዝረዋል። የከተማው አስተዳደር ከንቲባ ጽፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ግን አለኝ ባሉት መረጃ መሰረት ይሄ ሐሰት ነው።
አንደኛ ግጭት የሚባል ነገር አልነበረም። ኦልሬዲኛ ኮሙኒኬት አድርገን የገባ ነው። በወቅቱ ግን ያልተገባ እንቅስቃሴ የሚያሳይ ሰው ካለ ብለን ፖሊስ ኃይል እንዲኖር አድርገናል። ዞሮ ዞሮ ያለምንም ግጭት ነው እነዚህን ህገወጥ ግንባታዎች የማፍረስ ስራ የተሰራው። ከዛ በዘለለ እንኳን የሞተ ሰው የቆሰለ ሰው የለም። እኛ በምናውቀው መረጃ የቆሰለም ሰው የለም እንኳን።
በስፍራው ቤታችን ፈርሷል የሚሉ ሰዎች እንደሚናገሩት ከሆነ በቦሌ ብሉላ ወረገኑ መንደር ከ20 ሺህ አባወራዎች የማያንስ ቤቶች ፈርሷል። አቶ አስግድ ጌታቸው ግን የፈረሱት ቤቶች 1200 ብቻ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
Dit mobile wadane ma taan dhex Facebook check yaraku nabara. ልክ አሁን እንዳደረኩት በአንድ ማዕድ ላይ ተቀምጠው በጋራ የሚበሉ የማይነጋገሩ ሰዎችን መመልከት በአሁኑ ዘመን ብርቅ አይደለም። በርካታ
በጣም ለረጅም ሰዓት
ታዲያ በርካታ ሰዎች ታዲያ ይህንን ስልካቸውን ስማርትፎን ነው የሚሉት፣ በእኛ ሀገር ደግሞ የሚታሰሰው ስልክ ይሉታል፣ ተች ስክሪኑን። ስልኮቻቸውን እንግዲህ አይናቸውን ስልኮቻቸው ላይ ተክለው የምንመለከታቸው ሰዎች በርካታዎች ናቸው። የሰዎችን የዕለት ተዕለት ንግግር እና ግንኙነት ሊያጠፋ ይችላል ተብሎም የሚፈሩ አሉ በዚህ ቴክኖሎጂ። አንዳንዶች ግን በዚህ አባባል አይስማሙም፣ የሰውን ድካም በእጅጉ ያቀለለ ነው በማለት ያሞግሱታል። በቴክኖሎጂ ዙሪያ የሚገኙ ተማሪዎችና ባለሙያዎች በዩናይትድ ስቴትስ ምዕራባዊ ሎስ አንጀለስ ከተማ ሲወያዩበት የቆዩ ጉዳይ ነው። ኤሊዛቤት ሊ ያጠናቀረችውን መስታወት ታቀርበዋለች።
አሁን አሁን ከብቸኝነት ለመላቀቅ ወይንም የሰዎችን ፍቅር ለማግኘት ወይም ገበያን ለመገብየት ችግርን ለመፍታት ብቻ ለሁሉም ነገር የኢንተርኔት አገልግሎት ያለው ኮምፒውተር ወይም ሞባይል ላይ ብዙ ጊዜን ማሳለፍ የተለመደ ሆኗል።
One of the problems with technology is we often try to think about it as either monolithically good or bad.
አንዱ ችግር የሚመስለኝ ቴክኖሎጂን መጥፎ ወይም መልካም ብሎ መመደብ፣ መጥፎም መልካምም አይደለም፣ አንድ የመገልገያ መሳሪያ እንደሆነ ብቻ ማሰብ የሚሻል ይመስለኛል።
የዘመኑ ቴክኖሎጂ ወላጆች ልጆቻቸው የት እንዳሉ እንዲከታተሉ ማስቻሉ ወይንም ተለያይቶ የከረመን ጓደኛ ፈልጎ ለማግኘት አንዱ መንገድ መሆኑ አለያም ግዢና ሽያጭን ለማካሄድ በማስቻሉ ብቻ አይደለም፣ ጥቅሙ እየተካሄደ ካለው የዓለም መረጃ ጋር በኩል መጓዝ ማስቻሉ በራሱ እንዲመረጥ ያደርጋዋል ትላለች የኢንቴል ኮምፒውተር አምራች ድርጅት ሰራተኛዋ ብሪጅት ካርሊን።
We're at a time where technology is being valued not just for the device that it produces but for the experience.
ያለንበት ዘመን ቴክኖሎጂ የሰዎችን ቀልብ በከፍተኛ ሁኔታ የገዛበት ዘመን ላይ ነው፣ ከለመዱት የማይላቀቁት መሳሪያ መሆኑ።
ከዚህ ቀደም እንደነበረው የሰዎች ግንኙነት በአካል ሳይሆን ከኢንተርኔት ጋር በተያያዘ ሆኗል። በማህበረሰብ ድረገጽ የፍቅር ጓደኛ ፈላጊዎች ቁጥር በፍጥነት በማደግ ላይ ይገኛል። ሰዎችን በማገናኘት ረገድ የቴክኖሎጂ ሚናን ማሳነስ አይገባንም ያለው ሳሚያገን የፍቅር ጓደኛን ለማግኘት የተለያዩ ድረገጾችን ጎብኝቷል።
One in 3 marriages starts online and I can tell you that those marriages and those relationships end up being far more diverse.
ከሶስት ጋብቻ አንዱ የሚጀመረው በኢንተርኔት አማካይነት በተዋወቁ መካከል ነው። ተማምኜ የምናገረው ነገር ቢኖር በዚህ ሁኔታ የተጋቡ ጓደኛሞች ከዚህ ቀደም ከተለመደው ግንኙነት በተሻለ በትዳር ረጅም ጊዜ መቆየታቸው ታውቋል። እኔ እንደማስበው ፍቺ በበዛበት በዚህ ዘመን መልካም ለውጥ ይመስለኛል።
የኢንተርኔት ሌላው ጥቅም ለተማሪዎች ከዚህ ቀደም በቀላሉ ሊያገኙት የማይችሉት መረጃ በፍጥነት የሚያገኙበት አንዱ መንገድ መሆኑ ነው። ሊንዳ እንደምትለው
the ways that kids are using technology to express their creativity is
ልጆች በቴክኖሎጂ በመታገዝ የሚፈጥሯቸው ነገሮች በጣም ያስገርማሉ። ሁሉ ጊዜ ወጣቶችን ከቴክኖሎጂ ጋር ሳስብ በጣም ነው የምደሰተው።
ይህ በቴክኖሎጂ የሚገኘው ደስታ ለበርካታ ወላጆች ደግሞ ከፍተኛ ጭንቀትን ፈጥሯል። ሊንዳ እንደምትለው
In our guts we are saying okay, what is this doing to our kids' brains? What kind of child is going to develop out of this?
ቴክኖሎጂን በመንረዳው መጠን በልጆች ላይ የሚያመጣው የጭንቅላት ተጽዕኖ ሊኖር ይችላል። ግን ለይተን ማወቅ ይገባናል። በእነዚህ ቴክኖሎጂዎች እየተጠቀመ ያደገ ልጅ ምን አይነት ባህሪ ይዞ እንደሚያድግ፣ በተለይ በእድሜ ከሁለት እስከ አራት ዓመት የሚሆኑት ልጆች ቴክኖሎጂን ሲጠቀሙ በጎን ከመጥፎው እንዴት እንደምንለይላቸው ማወቅ ይገባል።
በጉዳዩ ላይ የተደረገው ጥናት እንደሚያመለክተው ከኢንተርኔት ጋር የተያያዙ እይታዎች ላይ ብዙ ሰዓት ማሳለፍ ምናልባት ከአካባቢ ካሉ ሰዎች ጋር ጤናማ ግንኙነት ለመጀመር እንዲከብድ ያደርጋል።
In the past 30 years, all the ways that we know how to measure empathy among college students.
ባለፉት 30 ዓመታት ውስጥ በኮሌጅ ውስጥ የነበረው የሰዎች አካል ግንኙነት 40% ቀንሷል።
ከማሳቹሴትስ የቴክኖሎጂ ኢንስቲትዩት የማህበረሰብ ግንኙነት ተመራማሪዋ ሼሪ ትራክል እንዳሉት የስሜት መጋራት የሚፈጠረው ሰዎች እርስ በርስ ሲወያዩ ሲነጋገሩ ነው። ይህንን የሰዎች ቁልፍ ግንኙነት ቴክኖሎጂ በማጥፋት ላይ ይገኛል።
We are so used to the constant stimulation of always having phone to go to, of constantly having
ከራስ አልፎ ለችግሮች አንዱ ላንዱ በአካል መደራረስ፣ እርስ በርስ መበረታታትና አንተ ትብስ አንቺ ትብሽ መባባሉ በሰዎች መካከል የነበሩ የመልካም ግንኙነት መንገዶች ነበሩ። ይህንን ደግሞ ቴክኖሎጂ እየሸረሸረብን ይገኛል።
የቴክኖሎጂ ጥቅምና ጉዳት ላይ ያለው ክርክር ቢቀጥልም መፍትሄ ተብሎ የተቀመጠ ነገር ግን የለም። በአሁኑ ዘመን ያለ ቴክኖሎጂ እርዳታ የሚከናወኑባቸው መንገዶችም እየጠበቡ መጥተዋል።
Sada le samay kay tsari ba ayna awad hazatay khi way way ba le zar'a hazatay khi way way ba le zar'a duro awda amat maskaram katsib abhilanna darash zibil bilih bilih nafas khazatli nay zeman maqale apure ikhwat bil atsirka apure ikhwat bil atsirka hat makhmas masit way way hat makhmas masit حتم اخمس مزيد لب حتم اللح اي اي اهاي داني وين ايه سناي درقس النخي درقس النخي صدى للسماي كي تسعري بعين أواج حزاتك يخي واي واي بعدي الزرعات
የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በቬትናም ያደረጉት ታሪካዊ የሶስት ቀን ጉዞ ያጠናቀቁት ከወጣት ቬትናማውያን ጋር ባደረጉት ውይይት ነው። በዛሬው ዕለት በሆቺሚኒ ሲቲ የተደረገው ግልጽ ውይይት በመናገር ነጻነት፣ በወጣት ስራ ፈጣሪነት፣ በመብቶች መከበር ላይ ያተኮረ ነበር። ቬትናምና ዩናይትድ ስቴትስ ለአመታት የዘለቀ የእርስ በርስ ጦርነት ባላንጣዎች ነበሩ። አሁን በወዳጅነት የሚሰሩት ሁለት መንግስታት ግንኙነት በፕሬዝዳንት ባራክ ኦባማ ጉዞ ተጠናክሮ እንደሚቀጥል ያመለከተው ሆኗል። ይህንን ሲድኒ ሴን በስፍራው ተገኝታ ያደረሰችንን ዘገባ ሄኖክ ሰማስገር እንዲያርጉ ያቀርባል።
ፕሬዝዳንት ኦባማ በቪየትናም ከወጣቶች ጋር ሲወያዩ እንደ ፖለቲከኛ ኮስታራ ንግግር ስልትን አልመረጡም።
Do you need like a little bit?
ዜማ ያስፈልጋል መሰለኝ።
ያቄው የመጣው ከ26 ዓመት ቬትናማዊ ራፐር ወደ አማርኛ ስንመልሰው ዘራፍ ባይ ሱቦይ ነበር። ፕሬዚዳንት ኦባማ እያዋዙ ነበር ውይይቱን ያካሄዱት። ይህንን አጋጣሚ በመጠቀም ስለ መናገር ነጻነት ማብራሪያ ሰጥተዋል። ሌላኛው ጥያቄ የቀረበው ስለ አመራር ብቃት ነበር። እንዴት ነው ጥሩ መሪ መሆን የሚቻለው? ከቪየትናም ወጣቶች ፕሬዚዳንት ኦባማ ይመልሳሉ።
Well, first of all, let me tell you that when I was your age, I was not as well organized and well educated and sophisticated as all of you. When I was young, I
በመጀመሪያም በእናንተ እድሜ ያለው ሁሉም ነገር የተሳካልኝ ጥንቁቅ ሰው አልነበርኩም። እናንተ ብርቱ ጎበዝና ጥሩ ትምህርት ያላችሁ ናችሁ። እኔ በወጣትነቴ ወለም ዘለማ በዛ ነበር። በተለይም በትምህርቴ አልተጋም ነበር። የቅርጫት ኳስ መጫወትና ቆንጆ ሴቶችን ማሳደድ ብቻ ብዙ ቁም ነገር አልነበረኝም።
ፕሬዚዳንት ኦባማ እንዲህ በግልጽ የግል ሕይወታቸውን ራሳቸውን ዝቅ አድርገው ሲያነጋግሯቸው ወጣቶቹ እጅግ ዘንተው ሲወያዩ ውለዋል። ፕሬዚዳንት ኦባማ በሃኖይ ከቪየትናም መንግሥት ባለሥልጣናት ጋር ለ50 ዓመታት የዘለቀውን የጦር መሣሪያ ማዕቀብ ማንሳታቸውም ተዘግቧል። የቪየትናም መንግሥት የዜጎቹን መሠረታዊ መብቶች እንዲያከብርም ጠይቀዋል። ፕሬዚዳንት ኦባማ ከሲቪክ ማኅበራት መሪዎችም ጋር ውይይት አድርገዋል። ከግል የንግድ ተቋማት ጋር ተገናኝተው ቪየትናም ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት ለማጠናከር የሚያስችሉ ጉዳዮች ላይ ውይይት አከናውነዋል። ፕሬዚዳንት ኦባማ ከቪየትናም ወደ ጃፓን አምርተው የሀያላኑ ቡድን 7 ጉባኤን ይካፈላሉ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በቅርቡ የአሜሪካ የፊልም ቀን በኢትዮጵያ ተከብሮ ነበር። በአሜሪካውያን የፊልም ዳይሬክተሮች የተሰሩ የተለያዩ ጥናታዊ ፊልሞች ለአዲስ አበባ ተመልካች ለእይታ ቀርበዋል። ፊልሞቹ የሚያተኩሩት በኢትዮጵያ ድርቅ ላይ የተከሰቱ ችግሮችና ዓለም አቀፍ ችግሮች ላይ ያተኮሩ ናቸው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል።
ኢትዮጵያውያን ወጣቶች አዝናኝ ለሆኑት የፊቸር ፊልሞች እንደሚያደርጉት ሁሉ ለዘጋቢ ወይም ዶክመንተሪ ፊልሞች ትኩረት እንዲሰጡ ለማድረግ የቅስቀሳ ስራ መኖር እንዳለበት አስተያየት ሰጪዎች ተናግረዋል። በአዲስ ዓለም አቀፍ ፊልም ፌስቲቫል ስር በቅርቡ በአዲስ አበባ የተካሄደው የአሜሪካ የፊልም ቀን በርከት ያሉ ስራዎች የቀረቡበት፣ ተመልካቾችን በነጻ የተጋበዙበት ነው። የድርቅ አደጋ ከወለደው ግጭት እስከ ጣሊያን ወረራ እስከ ሌሎችም ዓለም አቀፍ ርዕሶች ደግሞ በፊልሞቹ ተዳሰዋል። በጣሊያን የኢትዮጵያ ወረራ ላይ ያተኮረው እኔ ብቻ ያንን ተዋጊ ብሆን ኖሮ የተሰኘው ፊልም ለምሳሌ በአዳራሹ የተገኙትን ትኩረት ስቧል። ፊልሙ በታሪካዊ እንደዚሁም በወቅታዊ መረጃዎች ላይ መመስረቱን ጣሊያን አሜሪካዊ አዘጋጅ አይዛክ ሊፕተን ይናገራል። የፊልሙን አብዛኛውን ክፍል ወቅታዊ በሆነ ሁኔታ ላይ አውለናል። እንደ አውሮፓውያን አቆጣጠር በ2012 በጣሊያን አፊሌ ከተማ ለፋሺስቱ ጄኔራል ሩዶልፎ ግራትዚያኒ ሐውልት መቆሙን በመቃወም የመጣውን የተቃውሞ እንቅስቃሴና አስተያየት በመከታተል። ሩዶልፎ ግራትዚያኒ በኢትዮጵያ የሚታወሰው እንደ ጨፍጫፊ እንደ አራጅ ነው። ምክንያቱም አገዛዙ የጭካኔ ነው። በንጹሃን ዜጎች ላይ ለተፈጸመው በርካታ ግድያም ቀጥተኛ ተጠያቂ ነው። እናም ይህ ሐውልት የትውልድ ቦታው በሆነችውና ከሮማ አቅራቢያ በምትገኘው ትንሿ የአፊሌ ከተማ መገንባቱ በርካታ አወዛጋቢ ሁኔታዎችን አስከተለ። ይህ በቅድሚያ የሆነው ከሀገር ውጭ ነው። ምክንያቱም በተለያዩ የውጭ አገራት የሚኖሩ ኢትዮጵያውያን የሐውልቱን መገንባት ተቃወሙ። ከዚያም እያደገ ወደ ጣሊያን ተመልሶ መጣና የተወሳሰበ አስተያየት አስከተለ፣ የሐውልቱን መሰራት ከሚደግፉትና ከሚቃወሙት። ስለዚህ ይህ ርዕስ ስለ ጣሊያን ወረራ ያለው ትውስታ እንዴት የተከፋፈለ አስተያየት እንዳስከተለ የሚያሳይ ጥሩ ምሳሌ እንደሆነ አሰብን። እንዴት በርካታ የታሪክ ክለሳም እንዳላሰብን
this divided memory while clarifying what actually happened
የተከፋፈለ ያሉትን የታሪክ ትውስታ ከማንሳት በተጨማሪ በትክክል የሆነውን ነገር ለማመልከት መሞከራቸውንም አዘጋጁ ተናግሯል። ታዋቂውን የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስትን ጨምሮ የተለያዩ ምሁራን ኢትዮጵያውያንና የውጭ ዜጎች ፊልሙን ተመልክተዋል። በፊልሙ መደሰታቸውን የገለጹት ከተመልካቾቹ አንዱ ዶክተር ወንዱ አለማየሁ ኢትዮጵያውያን ወጣቶች በብዛት እንዲመለከቱት ተመኝተዋል።
እቲሄኛው ፊልም በጣም ያስደስተኝ ሁለት ወጣት ኢትዮጵያውያን ኢትዮጵያውያን ሳይሆኑ ጣሊያናውያን በዚህ ጉዳይ አስበውበት በጣም ደክመው ለፍተው 3 አመት ሙሉ ጥረውበት ክረውበት የሚመለከታቸውን ሰዎች አነጋግረው ያቀናበሩት ስለሆነ በጣም በጣም አድንቄ ነው የተመለከትኩት እና አጋጣሚውም በጣም ቆንጆ ነው። ስለዚህ ወጣት ኢትዮጵያውያን በዚህ አይነት ስራ ላይ ቢሳተፉ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ።
ከእንዳንተ ተመልካቾችም ጋር ስነጋገር ነበርና ፊልሙን ይዘት አድንቀው ፊልሙ መሰራቱን መቅረቡን አድንቀው የተገኘው ሰው ቁጥር ማነሱ ቅር እንዳሰኛቸው ይገልጻሉ። በተለይ ወጣቶች አልመጡም ይሄን ፊልም ለማየት የሚደርሱ ወደ ዘነስ የተሳደሩ ቦታን በነፃ ነው ለሁሉም ክፍት ነው
አጥሮብኛል። እንግዲህ ምን ያህል እንቅስቃሴ እንደተደረገ ይሄን ለማሳወቅ በዛሬ ጊዜ በዛሬው ቀን ይሄ እንደሚከናወን ምን ያህል ሰው አውቋል ምን ተደርጓል በሬዲዮ በምን በጋዜጣ እንደዚህ ማስታወቂያ ተላልፎ እንደሆነ አላውቅም። ግን ወጣቶች በተለይ በዚህ ቢኖሩ ኖሮ በጣም የሚያስደስት ይሆን ነበር ብዬ አምናለሁ።
ድርቅ ያስከተለውን የምግብ እጥረትና የአካባቢ መራቆት ተከትሎ በሐመርና በዳሰነች ብሔረሰቦች መካከል የነበረን ግጭት የዳሰሰው ፊልምም ወቅታዊ ይዘት ጭምር ያዘለ ነው። በጆይ ሎረንስ ዳይሬክተርነት የተሰራው ፊልም የተቀረጸው ግን ከዘንድሮው ድርቅ በፊት መሆኑን ካዘጋጆቹ አንዱ አንተነህ እንዳለ አብራርቷል።
እኛ ያው የጀመርነው እንደዚህ ድራውቱ ምናም ሳይኖር በፊት የተጀመረው ስራው አሁን የተጀመረ አይደለም ቆየ ነው እንደነገርኩ የዛሬ 3 4 አመት የተጀመረ ስራ ነው።
ይሄኛው ፊልም ግን በንጽጽር በአነስተኛ አዳራሽ የቀረበና ቁጥሩ አነስተኛ በሚባል ተመልካች የታየ መሆኑ ተስተውሏል። ፊልሞቹን ያቀረበው በአዲስ አበባ የአሜሪካ ኤምባሲ የባህል ክፍል ኃላፊ ለርን ዲስ ግን ከመክፈቻው ምሽት ጀምሮ በተገኘው ተመልካች መርካታቸውን ይናገራሉ።
Most of the films are in English or with English subtitles.
አብዛኛዎቹ ፊልሞች በእንግሊዝኛ ቋንቋ የተሰሩ ወይም የእንግሊዝኛ ትርጉም የተዘጋጀላቸው ናቸው። ይህ በሚመጡት ተመልካቾች ቁጥር ላይ የተወሰነ ተጽዕኖ ያሳድራል። ነገር ግን እዚህ በአገር ፍቅር ቲያትር ካለው ተመልካች መመልከት እንደምትችለው በርካታ ወጣቶች እንደዚሁም ስለ ዓለምና ስለ ራሳቸው አገር ለማወቅ የጓጉ በርካታ ሰዎች መጥተዋል። በመክፈቻው ምሽት በአሜሪካ የተሰራ ነገር ግን በኢትዮጵያ የተቀረጸ የኦሞ ልጅ የተሰኘ ፊልም ነበር። ያንን ለማየት የተገኘው ተመልካች አዳራሹን ሞልቶ ነበር። እናም በተለይ ወጣቶች እነዚህን ፊልሞች ለማየት እየመጡ በመሆኑ ደስተኞች ነን።
Young people in particular are coming out to see these films.
ግንዛቤ ለመፍጠር ሰዎችም እውነታን እንዲጋፈጡ ለማድረግ የሚሰሩት ዶክመንተሪ ወይም ዘጋቢ ፊልሞች ግን የዚያን ያህል ተመልካች አያገኙም። ይህ እውነታ ደግሞ በፌስቲቫሉም ተንጸባርቋል። ሁኔታው በተለያዩ አጋጣሚዎች ሲታየ ቆየ መሆኑን ወጣቱ አስተያየት ሰጪ ኤርሚያስ ሳህሌ ይናገራል።
በሙያው ላይ ያሉ እንጂ ወጣቱ ፊልም ተመልካች ሆኖ የሚደረሰው ሰው የዶክመንተሪ ፊልሞች ላይ ገብቶ የማየት ነገሩ ብዙም አይቻላቅም ያለውም አይመስለኝም። በርግጥ የፊልም ፌስቲቫል ሆኖ ሌሎች ፊልም ፌስቲቫሎች ሲኖሩ በደንብ እንደውም ተርፎ የሚመለስበት ጊዜ ይኖራል። ግን ዶክመንተሪ ሲሆን ካየን አይኖርምና ይሄ የፕሮሞሽን ስራውም ላይሆን ይችላል። ግን ተጽኖ አለ።
ወጣቶች ከዘጋቢ ወይም ከዶክመንተሪ ፊልም ምን እንደሚያገኙ አያውቁም ያለችው ደግሞ አማተር ተዋናይ መሆኗን የገለጸችው ማህሌት አንዳርጌ ናት።
አንዳች ነገር እናገኛለን ብሎ አያስብም ይመስለኛል። እንጂ ቁጭ ብሎ ያለው ነገር ላይ ተነጋግሮ ብቻ እንደዛ አይነት ነገር አድርጎ መውጣት ብዙ ፍላጎት የለው። ይሄ ከውካ ውስጥ የሚመጣ ነው አንደኛ ነገር ይመስለኛል። ውስጥ ሲሳብ ነው እንደዛ አይነት ነገሮች ላይ መሳተፍ የምትፈልገው። የሀገርም ነገር ነው መሰለኝና በቃ መስራት አለባቸው እንትኖች በደንብ መቀስቀስ።
በአሜሪካውያን ዳይሬክተሮች የተሰሩ በርካታ ዘጋቢ ፊልሞች መኖራቸውን የገለጸው የአዲስ አበባው ኤምባሲ መሰል ፊልሞችን በየአመቱ ማቅረብ እንደሚችል ተስፋ አድርጓል። የወጣቶችና የሌላውም የህብረተሰብ ክፍል ትኩረት በሂደት እንደሚጨምር ደግሞ የአስተያየት ሰጪዎቹ እምነት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Alright, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta!
Cuenta!
Mama!
Cuenta!
Mama!
Cuenta!
Mama!
Mama!
የዛሬው የጋቢና ጉዟችን እንግዲህ በዚሁ ሊጠናቀቅ ነው ሄኖክ።
አዎ እንግዲህ ዝግጅታችንን በቴክኒክ ሲያስተባብር ሲያቀነባብር ሲመራ የቆየው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን የምንሰናበተው ሄኖክ ሰማግዜርና
እኔም መስታወት አድራጋውንን በሰላም በጤና ያገናኘን።
መልካም ምሽት።